ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ሰኔ 7 2015 ዓ.ም ስርጭታችን ጀመረ። በህወሓት ስም ፓርቲ አታቋቁሙም የተባሉ ግለሰቦች ፍርድ ቤት እንደሚሄዱ ገለጹ።
እዚህ ምርጫ ቦርድ የመጨረሻ ውሳኔ አይደለም፣ ወደ ከፍተኛ ፍርድ ቤት ይግባኝ እንላለን። ምክንያቱም ይህን ሊያደርግልን የሚችል እስከ ሰበር ድረስ እንሄዳለን። እስከ ሰበር ድረስ ይግባኛችን ጠይቀን እንከራከራለን ማለት ነው። ተከራከን ያው ፍትህ እናገኛለን ብለን እናስባለን።
ህወሓት በሚል ስም ፓርቲ ለማቋቋም ለቦርዱ ጥያቄ ካቀረቡ ግለሰቦች አንዱ አቶ ይስሐቅ ወልዳይ ናቸው። ሙሉ ዘገባው በአብይ ርዕስ ይቀርባል። በኦሮሚያ ክልል በጸጥታ ችግር የስምንተኛ ክፍል መልቀቂያ የማይሰጥባቸው ትምህርት ቤቶች እንዳሉ ተገልጿል። በሌላ ዜና ደግሞ ተምች በደራሼ ልዩ ወረዳ የደረሱ ሰብሎች ላይ ከፍተኛ ጉዳት ማድረሱ ተገለጸ የሚሉና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ ከስቱዲዮ ዝግጅቱን ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ አስቀድመን እንጋብዛለን። ዝግጅታችን የሚጀምረው በዓለም ዜና ነው። ደረጀ ደስታ ይቀጥላል።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል በዓለም ዙሪያ 110 ሚሊዮን የሚሆኑ ሰዎች ከመኖሪያቸው በኃይል መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። በኬንያ የረሃብ አምልኮ ትዕዛዝ ተቀብለው ከምግብ በመታቀብ ራሳቸውን በማስራባቸው የሞቱት ሰዎች ቁጥር ከ300 ማለፉ ተገለጸ። ፕሬዚደንት ፑቲን ሩሲያ የዩክሬን እህል ከጥቁር ባህር ወደብ እንዲጫን ከተደረሰው ስምምነት ለመውጣት እያሰበች እንደሆነ ስለመናገራቸው የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ እናልፋለን። ስደተኞችን ጭኖ ይጓዝ የነበረ መርከብ ረቡዕ ጠዋት በግሪክ የባህር ወሰን አቅራቢያ ተገልብጦ በውስጡ የነበሩ ቢያንስ 59 ሰዎች መስመጣቸውና ተጨማሪ ሰዎች ደግሞ የደረሱበት እንደማይታወቅ የግሪክ የባህር ጠረፍ ጥበቃ አስታወቀ። ዘገባው የሮይተርስ ነው። ስምኝሽ የቆየ ታቀርበዋለች።
በዚህ ዓመት ከደረሱ አስከፊ የባህር ላይ አደጋዎች አንዱ መሆኑ በተገለጸው የመርከብ መገልበጥ አደጋ 104 ሰዎች የተረፉ ቢሆንም በአጠቃላይ ስንት ሰዎች መርከቡ ላይ እንደነበሩ እስካሁን አልታወቀም። ከአደጋው የተረፉት ስደተኞች በመርከብ ግሪክ ውስጥ ወደምትገኘው ካላማታ ከተማ የተወሰዱ ሲሆን በዚያ የሚገኙ የአደጋ ጊዜ ሰራተኞች ወዲያውኑ የሕክምና እርዳታ አድርገውላቸዋል። የባህር ጠረፍ ጥበቃው እንዳስታወቀው ወደ ጣሊያን በመጓዝ ላይ የነበረችው መርከብ ፍሮንቴክስ በተሰኘው የአውሮፓ ሕብረት የድንበር ተቋምና ከደቡባዊ ግሪክ በ80 ኪሎ ሜትር ርቀት ላይ በነበሩ ሁለት መርከቦች እይታ ውስጥ የገባችው ማክሰኞ ዕለት ነበር። ሆኖም የመርከቡ ተሳፋሪዎች የግሪክ ባለስልጣናት ያቀረቡትን እርዳታ አለመቀበላቸውን ያስታወቀው የጥበቃ ቡድን ከጥቂት ሰዓታት በኋላ መርከቡ ተገልብጦ በመስጠሙ የፍለጋና የማዳን ስራ መጀመሩን አስታውቋል። አብዛኞቹ ተሳፋሪዎች በሀያዎቹ ዕድሜ ውስጥ የሚገኙ ወንዶች መሆናቸው ቢገለጽም ዜግነታቸውም ሆነ መነሻቸው ከየት እንደሆነ እስካሁን በግሪክ ባለስልጣናት አልተረጋገጠም። ግሪክ ከመካከለኛው ምስራቅ፣ እስያና አፍሪካ ተነስተው ወደ አውሮፓ ህብረት ለሚጓዙ ስደተኞች ዋና መተላለፊያ መንገድ ስትሆን በዚህ ዓመት ብቻ 72,000 የሚጠጉ ስደተኞችና ፍልሰተኞች በአውሮፓ ግንባር ቀደም መዳረሻ ወደ ሆኑት ጣሊያን፣ ስፔን፣ ግሪክ፣ ማልታና ቆጵሮስ መግባታቸውን የተባበሩት መንግስታት ድርጅት መረጃ ያመለክታል።
በኬንያ ቤተ ክርስቲያን መሪያቸውን የረሃብ አምልኮ ትዕዛዝ ተቀብለው ከምግብ በመታቀብ ራሳቸውን በማስራባቸው ለህልፈት የተዳረጉ ሰዎች ቁጥር ከ300 ማለፉን ባለስልጣናት አስታወቁ። ይህ የተገለጸው ባለስልጣናት ተጨማሪ አስክሬኖችን ከጫካ ውስጥ አግኝተው እንዳወጡ ከተነገረ በኋላ ነው። በቅርብ ጊዜ ታሪክ ውስጥ ከአምልኮ ጋር ተያይዘው ከደረሱ አሳዛኝ አደጋዎች ይህ አስከፊው እንደሆነ ተመልክቷል። በአገሪቱ ደቡብ ምስራቅ በሻካሆላ ጫካ ውስጥ 19 አስክሬኖች ተቀብረው ከተገኙ በኋላ እስካሁን ባለው መረጃ የሞቱት ሰዎች ቁጥር 303 ደርሷል። ከ600 በላይ የሚሆኑት ደግሞ የደረሱበት አልታወቀም። ራሳችሁን በማስራብ ብትሞቱ የዓለም ፍጻሜ ከመድረሱ በፊት ኢየሱስ ክርስቶስን ታገኙታላችሁ በሚል ሟቾችን አነሳስተዋል የተባሉ የመልካም ዜና ዓለም አቀፍ ቤተክርስቲያን መሪው ፖል ማኬንዚ ኢንቴንጌ ባለፈው ሚያዝያ እጃቸውን ለፖሊስ ሰጥተዋል። ማኬንዚ የዋስትና መብት ተከልክለው በእስር እንደሚገኙም ተነግሯል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሰሜን ማዕከላዊ ናይጄሪያ ከሰርግ እየተመለሱ የነበሩ የቤተሰብ አባላትን ጭና የነበረች ጀልባ በመስጠሟ ተሳፋሪዎች የነበሩ ከ100 በላይ ሰዎች መሞታቸውን ፖሊስና የአካባቢው ባለስልጣናት ትናንት ማክሰኞ አስታውቀዋል። ኮዋራ በተባለው የናይጄሪያ ግዛት ውስጥ ስለተፈጸመው አደጋ የሚወጣው ዝርዝር አሁንም እንደቀጠለ መሆኑ ተገልጿል። ይሁን እንጂ በወንዝ መጓጓዣዎች ላይ ሰዎችን ከመጠን በላይ በመጫን ደህንነቱ ባልተጠበቀ መንገድ የሚደርሰው አደጋ የተለመደ በሆነባት ናይጄሪያ እስከዛሬ ከደረሱ የቅርብ ጊዜ አሳዛኝ አደጋዎች አንዱ መሆኑ ተነግሯል። እስካሁን 100 ሰዎች ሲሞቱ ከ100 በላይ የሚሆኑት ደግሞ ከጀልባው አደጋ ማትረፍ መቻሉን የኮዋራ ግዛት ፖሊስ ቃል አቀባይ ኦካሳንሚ አጃዬ ለአጃንስ ፍራንስ ፕሬስ ተናግረዋል። ቀሪዎቹን ፍለጋ አሁንም የቀጠለ ሲሆን የተጎጂዎቹ ቁጥር ከዚህም በላይ ሊሆን እንደሚችል ተነግረዋል። ባለፈው ወር በሶኳቶ ግዛት በደረሰው ተመሳሳይ አደጋ ከመጠን በላይ የተጫነ ጀልባ በመስጠሙ ለእንጨት ለቀማ የወጡ 15 ሕፃናት ሰጥመው ሲሞቱ 25 የሚደርሱት ሌሎች ደግሞ የገቡበት አለመታወቁ ተመልክተዋል። ከዚህም በፊት ልክ አንድ ዓመት ቀደም ብሎ በተከሰተ አደጋ 19 ሕፃናት ተመሳሳይ ወንዝ ውስጥ ገብተው መሞታቸው ተዘግቧል። በዓለም ዙሪያ 110 የሚሆኑ ሰዎች ከመኖሪያቸው በኃይል መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። በዚህ መጠን ሰዎች ከመኖሪያቸው ሲፈናቀሉ ለመጀመሪያ ጊዜ መሆኑም ተጠቁሟል። እንግዲህ ወልዴ ዝርዝሩን ይዟል።
ስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ጄኔቫ ላይ ሰኞ ዕለት ለዜና ሰዎች እንዳሉት ባለፈው የፈረንጆች ዓመት 2022 መጨረሻ 108.4 ሚሊዮን የሚሆኑ ሰዎች በጦርነትና በሰብአዊ መብት ጥሰት ምክንያት ከመኖሪያቸው ተፈናቅለዋል። ይህም ከቀደመው ዓመት ጋር ሲነጻጸር የ19 ሚሊዮን ጭማሪ አሳይቷል። ሩሲያ ዩክሬን ላይ በፈጸመችው ወረራ ምክንያት ጭማሪው መታየቱን ግራንዲ ጨምረው ገልጸዋል። ቁጥሩ ከ108.4 ሚሊዮን ወደ 110 ሚሊዮን ያደገውም ባለፉት 8 ሳምንታት በሱዳን በመካሄድ ላይ ያለው ግጭት ወደ 2 ሚሊዮን ሰዎችን በማፈናቀሉ ነው ብለዋል።
You may recall just a couple of years ago or maybe last year when we announced that for the
እንደምታስታውሱት ከሁለት ዓመታት በፊት ምናልባትም ባለፈው ዓመት የተፈናቃዮች ቁጥር ከ100 ሚሊዮን ማለፉን አስተውቀን ነበር። አሁን 10% የሚሆን ጭማሪ አሳይቷል። ዓለም ያለበትን አስከፊ ሁኔታ የሚያሳይ ነው።
ፊሊፖ ግራንዲ ይፋ ያደረጉት አሃዝ በስደተኞች ከፍተኛ ኮሚሽኑ በየዓመቱ የሚወጣው በመላው ዓለም የሚገኙ የተፈናቃዮች ሁኔታ ሪፖርት አካል ነው። ከተፈናቃዮቹ ውስጥ 35 ሚሊዮን የሚሆኑት ድንበር ተሻግረው አገራቸውን ለቀው ለመውጣት ሲገደዱ 62 ሚሊዮን የሚሆኑት ደግሞ በአገር ውስጥ የተፈናቀሉ ናቸው። ግራንዲ በተጨማሪም ዜግነታቸው ያልተወሰነ ወይም ዜግነታቸውን የወሰዱበት አገር የማይታወቅ ሰዎች ቁጥር 4.4 ሚሊዮን መድረሱን ተናግረዋል። ዝቅተኛ ወይም መካከለኛ ገቢ ያላቸው አገራት ከባለጸጋ አገራት በበለጠ ተፈናቃዮችን በማስተናገድ ላይ መሆናቸውም ታውቋል። ተፈናቃዮችን ተቀብለው በሚያስተናግዱ አገራት ላይ አሉታዊ ተጽዕኖ እየጨመረ መሆኑን የጠቆሙት ግራንዲ 27 የሚሆኑ የአውሮፓ ሕብረት አባል አገራት ስደተኞችንና ፍልሰተኞችን በተመለከተ ኃላፊነትን ለመጋራት ባለፈው ሳምንት መወሰናቸውን በመልካም እንደሚቀበሉት አስታውቀዋል።
ሩሲያ የዩክሬን እህል ከጥቁር ባህር ወደብ ወደ ዓለም ገበያ እንዲጫን ከተደረሰው ስምምነት ለመውጣት እያሰበች እንደሆነ የሩሲያ ፕሬዝደንት ቭላድሚር ፑቲን ትላንት ማክሰኞ አስታወቁ። ፑቲን የሩሲያ ከስምምነቱ የመውጣት ምክንያት ሲያስረዱ ምዕራቡ ዓለም የሩሲያን ሸቀጦች ለሰፊው የዓለም ክፍል ለማዳረስ ከገባው ቃል አንዱንም ባለማክበር በሞስኮ ላይ ማጭበርበር ፈጽሟል ብለዋል። ዩክሬን ምርቶቿን ለዓለም ገበያ እንድታቀርብ የሚፈቅደው ስምምነት የተደረሰው ባለፈው ዓመት ሐምሌ በተባበሩት መንግስታትና በቱርክ አደራዳሪነት እንደነበር ተመልክቷል። ዓለም አቀፍ የምግብ ቀውስ ከሁለተኛው የዓለም ጦርነት ወዲህ ትልቁ በሆነው የአውሮፓ ሰው ጨራሽ ግጭት ሳቢያ እየተባባሰ መምጣቱን የተባበሩት መንግስታት አመልክተዋል። ሞስኮ ስምምነቱን እንድትቀበል ለማግባባት የተደረሰበት የሶስት ዓመት ውል ሩሲያም የራሷን ምግብና ማዳበሪያዎች ለዓለም ገበያ ለማቅረብ እንድትችል በመርዳት የተባበሩት መንግስታት ባለስልጣናት ከገቡት ቃል ጋር የተሳሰረ እንደሆነ ተገልጿል። ምዕራባውያን ሩሲያ እንደ አውሮፓ አቆጣጠር የካቲት 24 ቀን በዩክሬን ላይ ልዩ ወታደራዊ ዘመቻ ስትል የጠራችውን ወረራ ከፈጸመች ወዲህ እስከ ዛሬ ደርሶባት የማያውቀውን ጠንካራ ማዕቀብ ጥለውባታል። በመጨረሻም የአውሮፓ ህብረት ህግ አውጪዎች የባዮሜትሪክ የክትትል መሳሪያ ቴክኖሎጂ አጠቃቀምን የሚከለክለውን ጨምሮ ከሰው ሰራሽ አእምሮ የመነጩ እንደ ቻት ጂፒቲ የመሳሰሉት ይዘት አመንጮችን በሚያካትተው ጠንከር ያለ የህግ ረቂቅ ላይ ዛሬ ረቡዕ ድምፅ ሰጥተዋል። ህግ አውጪዎቹ የፋብሪካዎችን የምርትና የስራ ሂደቶች ከደንበኞች ጋር የሚደረግ ግንኙነትን በሰው ሰራሽ አእምሮ መተካት ሂደት አስመልክቶ በቀረበው ረቂቅ ላይ ተስማምተዋል። እንዲሁም የሰው አልባ ተሽከርካሪዎችን ጨምሮ በሁሉም ዘርፍ ያሉትን ቴክኖሎጂዎች አጠቃቀም ወጥነት ያለው ዓለም አቀፍ ደረጃ ለማስያዝ በአውሮፓ ህብረት በቀረበው የህግ ረቂቅ ላይ መስማማታቸው ተነግሯል። እንደ ኢላን ማስክና ሳም ኦልትማንን ጨምሮ በማይክሮሶፍት የሚደገፈው የኦፕን ኤአይዩ ቻት ጂፒቲ እና ሌሎች ከፍተኛ የሰው ሰራሽ የአእምሮ ድርጅት መሪዎችና ሳይንቲስቶች ቴክኖሎጂዎቹ በህብረተሰቡ ላይ ሊያስከትሉ ስለሚችሉት አደጋዎች ያላቸውን ስጋት ገልጠዋል። የህግ ረቂቁ ከመጽደቁ በፊት ህግ አውጪዎቹ ከአውሮፓ ህብረት አባል አገሮች ጋር በዝርዝሮቹ ላይ እንደሚወያዩ ተነግሯል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ሰኔ 7 2015 ስርጭታችንን ነው እያዳመጣችሁ የምትገኙት። አድማጮቻችን እንዲሁም ተመልካቾቻችን፣ አስተናጋጃችሁ ሀብታሙ ስዩም ነኝ። በምስልና በድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ እንዲሁም በዌብሳይት ቅንብሩ ደግሞ አበባየው ገበያውም አብረውን አሉ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። አሁን ወደ ዕለቱ አብይ ርዕሰ ዘገባችን እናቀናለን። ህዝባዊ ወያነ አርነት ትግራይ ህወሓት በሚል መጠሪያ አዲስ ፓርቲ ለመመስረት ጥያቄ አቅርበው ውድቅ የተደረገባቸው ግለሰቦች ለፍርድ ቤት ይግባኝ እንደሚሉ ገልጸዋል። የብሔራዊ ምርጫ ቦርድ ከትናንት በስቲያ እነ አቶ ገብረ ሚካኤል ተስፋይ ሶስት ሰዎች ናቸው በሚል አድራሻ በጻፈው ደብዳቤ ህዝባዊ ወያነ አርነት ትግራይ ህወሓት በሚል መጠሪያ አዲስ ክልላዊ ፓርቲ ለማቋቋም የቀረበለት የቅድመ እውቅና ፍቃድ ጥያቄን ውድቅ ማድረጉን አስታውቋል። ቦርዱ ባለፈው ግንቦት ወር የህወሓት ህጋዊ ሰውነት እንደማይመለስ ወስኖ ህልውናውን መሰረዙን፣ የፕሪቶሪያውን የሰላም ስምምነት የሚጥስ ነው በሚል አመራሮቹ መቃወማቸው ይታወሳል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይነግረናል።
የኢትዮጵያ ብሔራዊ ምርጫ ቦርድ ከትናንት በስቲያ ሰኞ ሰኔ 5 ቀን 2015 ዓ.ም ይፋ ባደረገው ደብዳቤ ህዝባዊ ወያነ ሓርነት ትግራይ ህወሓት በሚል መጠሪያ አዲስ ክልላዊ ፓርቲ ለማቋቋም የቀረበ የቅድመ እውቅና ፍቃድ ጥያቄ ውድቅ ማድረጉ አስታውቋል። ቦርዱ ህወሓት በሚል ስም የአዲስ ፓርቲ መቋቋምን የማይቀበለው ህወሓት በሚል ስም ከዚህ ቀደም መሰረቱን በትግራይ ክልል አድርጎ በሌሎች የኢትዮጵያ አካባቢዎችም ሲንቀሳቀስ የነበረ በመሆኑ በመራጮች ዘንድ ግርታ ሊፈጥር ይችላል በማለት እንደሆነ ገልጿል። አቶ ገብረ ሚካኤል ተስፋይ በተባሉ የአደረጃጀት ኮሚቴ ሰብሳቢነትና ሌሎች ሶስት ሰዎች አወያይነት ግንቦት 12 ቀን 2015 ዓ.ም በተደረገ ስብሰባ ህወሓት በሚል መጠሪያ ክልላዊ ፓርቲ ለመመስረት በመወሰን ግንቦት 21 ቀን 2015 ዓ.ም ምረት በ120 መስራች አባላት ፊርማ የተደገፈ የቅድመ ዕውቅና ጥያቄ ለምርጫ ቦርድ ቀርቦ እንደነበር ቦርዱ ይፋ ባደረገው ደብዳቤ ያስረዳል። በፖለቲካ ፓርቲዎች ምዝገባና በመርጫ ስነ ምግባር አዋጅ ቁጥር 1162 ዝባር 2011 መሰረት የቀረበለትን የጊዜያዊ ፍቃድ ጥያቄ አግባብነት ካላቸው ድንጋጌዎች ጋር አነጻጽሮ መመርመሩን የገለጸው ቦርዱ በዚህም ስም አዲስ ፓርቲ ቢቋቋም መራጮችን የሚያደናግር በመሆኑ የቀረበለትን የቅድመ ዕውቅና ፍቃድ ጥያቄ እንዳልተቀበለው አስታውቋል። ህወሓት በሚል ስም ፓርቲ ለማቋቋም ለቦርዱ ጥያቄ ካቀረቡ ግለሰቦች አንዱ አቶ ይስሐቅ ወልዳይ የምርጫ ቦርድን ውሳኔ በመቃወም በይግባኝ ወደ ፍርድ ቤት እንደሚወስዱት አመልክተዋል።
የምርጫ ቦርድ የመጨረሻ ውሳኔ አይደለም፣ ወደ ከፍተኛ ፍርድ ቤት ይግባኝ እንላለን። ምክንያቱም ይህን ሊያደርግልን የሚችል እስከ ሰበር ድረስ እንሄዳለን። እስከ ሰበር ድረስ ይግባኛችን ጠይቀን እንከራከራለን ማለት ነው። ተከራከን ያው ፍትህ እናገኛለን ብለን እናስባለን። የምርጫ ቦርድ ውሳኔ ግን ህግን ማዕከል ያላደረገ በደንብ የተሰጠውን ኢንተርፕሬቴሽን የህግ ትርጉም የተሰጠበትን መንገድ ስህተት ነው ብለን እናምናለን። ከዚህ አንግል ወደ ፍርድ ቤት እንሄዳለን ማለት ነው፣ እንከሳለን።
አቶ ይስሐቅና ሌሎች በህወሓት ስም አዲስ ፓርቲ ለማቋቋም ጥያቄ ያቀረቡት ግለሰቦች ቀደም ሲል ፈንቅል በሚል ስም ህወሓትን ተቃውመው የወጣቶች እንቅስቃሴ ሲያካሂዱና ሲመሩ የነበሩ ናቸው። ህወሓትን ስትቃወሙ እንዳልነበራችሁ ሁሉ በህወሓት ስም አዲስ ፓርቲ ማቋቋም የወሰናችሁት ለምንድን ነው የሚል ጥያቄ ያቀረብንላቸው አቶ ይስሐቅ የወያንነት መጠሪያ የያዘው ህወሓት የትግራይ ህዝብ ታሪክ ስለሆነ ወደ ህዝቡ ለመመለስ ነው ብለዋል። አቶ ይስሐቅ አክለውም በአሁኑ ጊዜ በትግራይ ክልል መኖሩ የሚታወቀው ህወሓት በምርጫ ቦርድ ህጋዊነት እንደሌለውና ይህ ክፍተት ታሳቢ በማድረግ የቅድመ ዕውቅና ፍቃድ ጥያቄውን እንዳቀረቡ ተናግረዋል።
እኛ ስንነሳ ከመጀመሪያም ጀምሮ ህወሓት የሚለውን ስም የተጭበረበረ ስም ይጠቀማል ብለን እናምናለን። እናምናለን ብቻ አይደለም፣ ለአመታትም በተለያዩ ሚዲያዎች ወይም ደግሞ በኢትዮጵያ ፖለቲካ በትግራይ ፖለቲካም ስንታገልበት የነበረው ነው። ምክንያቱም ህወሓት የትግራይ ህዝብ የትግል ስልት የትግል ታሪክ ነው። ይህንን ታሪክ ቀምተዋል ብለን እናምናለን። ቀምተዋል ብቻ ሳይሆን ወደ ግለሰቦችን ወርደዋል። የግለሰቦችን ታሪክ ሆኗል። የግለሰቦችን መጠቀሚያ ሆኗል። የግለሰቦችን ፍትሐዊነት የማያነግሱበት ጸረ ዲሞክራሲ አካሄድ የሚሄዱበትን መጠቀሚያ ሆኗል ይህንን ስል። ስለዚህ በሀገር ደረጃም ብራንዱም ጭምር ከማደስ አንግል ነው። በሀገር ደረጃም ካል በትግራይ አሁን ካለው ነባራዊ ሁኔታ ህወሓት ስም ቅድስና ያለው አይደለም። ቅድስና ሳይሆን እንዲያም እንዳረግማ የሚቆጠርበት ሂደት ነው ያለው። ያ ትናንትና ህይወታቸውን የከፈሉ አባቶች፣ ያ ትናንትና ህይወታቸውን የከፈሉ እናቶች፣ ያ ትናንትና ብዙ ዋጋ የተከፈለበትን ስም ዛሬ ለግለሰብ ስለዋለ የህዝቡ ስለሆነ ወደ ህዝቡ ከመለስ አንግል አይተን ነው።
ታሪካዊ ያሉትን ህወሓት እንደ ፓርቲ ለመውረስ እንደሚሹም አቶ ይስሐቅ ተናግረዋል። የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ፓርቲው የተሰረዘ ህጋዊ ህልውናውን ለማስመለስ እንደ አዲስ የእውቅና ማመልከቻ ማስገባት እንደሚኖርበት፣ በብሔራዊ ምርጫ ቦርድ የተላለፈውን ውሳኔ እንደማይቀበሉት ለቦርዱ በሰጡት ምላሽ ገልጸው ነበር። 50 ዓመት ዕድሜ ያለውን ሰው እንደ አዲስ አሁን ጀምር እንደማለት ነው በሚል ያነጻጸሩት ሊቀመንበሩ ረዥም ዕድሜ ያለው ፓርቲ ራሱ በሌላ መንገድ ካልፈረሰ በስተቀር ይቀጥላል ብለዋል። ጉዳዩም ለአፍሪካ ህብረት ማስታወቃቸውን ተናግረው ነበር። የሰሜን ኢትዮጵያው ጦርነት ጥቅምት 24 ቀን 2013 ዓ.ም ከተጀመረ ከሁለት ወር ተኩል በኋላ ህወሓት ኃይልን መሰረት ያደረገ የአመፃ ተግባር ላይ መሳተፉን እንዳረጋገጠ ጠቅሶ የፓርቲው ህጋዊ ሰውነት እንዲሰረዝ የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 10 ቀን 2013 ዓ.ም ውሳኔው አስተላልፏል። በዚሁም መሰረት የፓርቲው ኃላፊዎች በፓርቲው ስም እንዳይንቀሳቀሱ፣ የፓርቲው ንብረት ህወሓት ዕዳ ካለበት እንዲከፍልና ቀሪው ንብረት ለስነ ዜጋና ለመራጮች ትምህርት እንዲውል አዟል። ህወሓት ሚያዝያ 28 ቀን 2015 ዓ.ም ለቦርዱ በጻፈው ደብዳቤ በትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ ፓርቲው ከፌዴራሉ መንግስት ጋር ስምምነት ላይ መድረሱ ጠቅሶ የቦርዱ የቀደመ ውሳኔ እንዲነሳለት መጠየቁን ቦርዱ ባለፈው ወር ገልጿል። ቦርዱም ግንቦት 4 ቀን 2015 ዓ.ም ባካሄደው ስብሰባ የፓርቲው ጥያቄ መመርመሩንና የቀደመ ውሳኔውን አዋጅ መሰረት አድርጎ የተላለፈ መሆኑን አውስቶ ምንም እንኳን በደብዳቤው ላይ እንደተገለጸው ለቦርዱ ውሳኔ መነሻ የሆነው ኃይልን መሰረት ያደረገ አመፃ ተግባር አሁን ባይኖርም ህጋዊ ሰውነቱን ዳግም ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ ቁጥር 1162 ዝባር 2011 ላይ ተደንግገው ስለማይገኙ ጥያቄውን ውድቅ አድርጎታል። በወቅቱ ህወሓት የቦርድ ውሳኔ የፕሪቶሪያውን የሰላም ስምምነትና ህግን መሰረት ያላደረገ በመሆኑ በህግም በፖለቲካም ተቀባይነት የለውም በሚል ተቃውሞታል። የክልሉ ጊዜያዊ አስተዳደርም በበኩሉ የህወሓት ድርጅታዊ ህልውና በህግ የተሰረዘበት የቦርድ ውሳኔ የጊዜያዊ አስተዳደሩን ጠቅላላ ህልውና አደጋ ላይ የሚጥል እንዲሁም የሰላም ስምምነቱን የሚፈታተን ነው በማለት መቃወሙን ይታወሳል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።
ሙልጌታ እናመሰግናለን። በተያያዘ ለአራት ተከታታይ ቀናት የማዕከላዊ ኮሚቴ ስብሰባ ማካሄዱን ጠቅሶ መግለጫ ያወጣው ህወሓት ፓርቲውን ለማፍረስ ተቀናጅቷል ያለውን ሴራ በጥበብ እንደሚታገለው ገልጸዋል። ህወሓት ለኢትዮጵያ ብሔራዊ ምርጫ ቦርድ ያቀረበው የህጋዊ ሰውነት ስረዛ ጥያቄ ውድቅ መደረጉ የሰላም ስምምነቱን የሚጥስና ቅንነት የጎደለው ቴክኒካዊ ስህተት መሆኑን የገለጸው ህወሓት ይህን ለማስተካከል የተጀመረ ፖለቲካዊና ዲፕሎማሲያዊ እንቅስቃሴ እንዳለም ጠቁሟል። የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የቪኦኤ የአማርኛውን ስርጭት የረቡዕ ምሽት ዝግጅታችንን ነው። ቀደም ብለን የሰማነው የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው ጊዜ ይቀጥላል። በደቡብ ክልል ደራሼ ልዩ ወረዳ በኮንሶ ዞንና በአካባቢው የተከሰተው አፍሪካን ቦል ወርም የተባለ የተምች ጸረ ቡቃያ ተባይ በደረሰ ማሽላና በሌሎች የአዝርት ሰብሎች ላይ ከፍተኛ ጉዳት ማስከተሉን አርሶ አደሮች ለአሜሪካ ድምፅ በስልክ ገልጸዋል። ተምቹን ለመቆጣጠር ባህላዊ መንገድ የመሰብሰብና የመጨፍለቅ ስራ በመስራት ላይ እንደሆነ የገለጹት አርሶ አደሮቹ ከመንግስት ግን በቂ ክትትልና ድጋፍ አልተደረገም ሲሉ ቅሬታቸውን አሰምተዋል። የዚህን ጉዳይ ዝርዝር ደግሞ ዮናታን ዘብዴዎስ ከሐዋሳ ልኮልናል።
አርሶ አደር ቀጭኑ ታየ የደራሽ ልዩ ወረዳ የሆልተ ቀበሌ ነዋሪ ናቸው። አንድ ሄክታር የቀይ ማሽላ ማሳቸው ቦልወርም የተባለ ጸረ ቡቃያ ተባይ መሆኑን ይናገራሉ።
እየጨረሰ ነው። ምንም ማድረግ አልቻልንም። መድኃኒት ቢረጭበትም በመድኃኒቱም ሊሞት አልቻለም። እንዲያውም ገና ከላይ ለማራገፍም እየሞከርን ብናራግፍም ምንም ከኛ ኋላ እየተተካ ነው፣ እየጨመረ ነው መደው እንጂ ምንም አይቀንስልን።
በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ግብርና ቢሮ የአርባ ምንጭ እጽዋት ጥበቃ ክልል ኃላፊ አቶ ሙሉ አለም መርሻ ተምች ስለተፈጠረበት ሁኔታ ነግረውናል።
በደራሼ ኮንሶ፣ እንደዚሁም አንዳንድ በቆሎ በሚያመርቱ አካባቢዎች ላይ ከአየር ንብረት ለውጥ ጋር በተያያዘ ምቹ ሁኔታ ሲያገኙ የሚከሰቱ ተባዮች አሉ። ከእነዚህ ውስጥ የተከሰቱ ተባይ አንዱ ሁሉም በል ወይንም ፖሊፋገስ የምንለው የአፍሪካ ጓይትል ወይንም አፍሪካን ቦሎር የምንለው ተባይ ነው። ይህ ተባይ ብዙ እጽዋትን የሚመገብ ነው። ማሽላን ጨምሮ ብዙ ሰብሎችን የሚጎዳ ነው። በዋናነት በወተት ደረጃ ላይ ባሉ የማሽላ ፍሬዎች ላይ ነው የተከሰተው። ደራሼ ብቻ አይደለም፣ በኮንሶም እንደዚሁ አንድ ሁለት ወረዳዎች ላይ ተከስቶ ነበር።
በባህላዊ መንገድ በእጅ በመልቀምና በመጨፍለቅ ለመከላከል መሞከራቸውን የተናገሩት አርሶ አደር ቀጭኑ ከመንግስት በኩል ለንግግር የሚበቃ ድጋፍ እንዳልተደረገላቸው ይናገራሉ።
ከሁለት ሳምንት በላይ ሆኗል እኮ ህዝቡ እስካሁን ይኸው በረሃው እየተጨናነቀ ነው ያለው። መድኃኒት እየተረጭበት እንዲያውም መድኃኒቱ ስር እየተጎዳ ነው ህዝቡ። ስለ መድኃኒቱ ጉዳይ ደግሞ ስለማያው
አቶ ዘነበ ዛፉ የተባሉ ሌላ አርሶ አደር ደግሞ በሰው ኃይል ተምቹን ለመከላከል ጥረት ቢያደርጉም ማጥፋት እንዳልተቻለ ገልጿል።
ከባድ ሁኔታ ነው አለው። እስካሁን ያው ሰው ለቀማም እያደረገ እየረጨም ምንም ያው ተስፋ አያሰጥም። አንድ ሁለት ሄክታር የሚሆን በማሽላ እና ሌላውን ጠፍ ነው ማሽላው እና እህልና አደንጓሬ ላይ በጣም እስካሁን ሰው ያው ልቀማ ላይ ነው። ወረዳው ራሱ ትምህርት ቤት ተማሪዎችን እንዲተባበሩና ልቀማ እንዲያደርጉ ሁሉ እንትን ብሎ ነበረ። እስካሁን አልተቻለም። ያው አርሶ አደር ያው ማሳ ላይ ነው እስካሁን ያለው።
የአካባቢ መንግስት ምን አደረገላቸው?
ምንም አላደረገልንም። አንዳንድ መለኪያ እንትን መላታይን እየተባበረ ነበረ። እሱም ለተወሰነ ሰው ነው የሚደርሰው እንጂ ምንም የለም።
ለሁሉም ችግር ኬሚካል መጠቀም ጉዳት ስላለው እንጂ የኬሚካል እጥረት የለም። ነገር ግን አስፈላጊ ክትትልና ድጋፍ በመድረግ ላይ ይገኛል ሲሉ አቶ ሙሉ አለም ተናግሯል። ከሁለት ዓመት በፊት ተከስቶ መቆጣጠር ተችሎ ነበር የሚሉት ኃላፊው ኬሚካል ከመርጨት ይልቅ ባህላዊ መንገድ እንደሚመከር ተናግሯል።
ኬሚካል እጥረት የለም። ሆኖም ግን ምንድነው በአሁን ሰዓት ያለው ሰው ከጸረ ተባይ ኬሚካል ጥገኝነት ጋር ያለው ነገር በጣም ከፍተኛ ነው። ለትንሽ ለትልቁም ሰው ጸረ ተባይ ኬሚካል ይጠይቃል። ጸረ ተባይ ኬሚካል ደግሞ የጎንዮሽ ጉዳት አለ። በባለሙያ ታግዞ ካልተገበረ ካልተረጨ ውጤታማ አይሆንም። ስለዚህ ሰውን ጨምሮ አካባቢን ይጎዳል፣ ጠቃሚ ነፍሳትን ይጎዳል። እዛ አካባቢ ላይ ያለውን ኔቸር በአጠቃላይ ይረብሻል። ስለዚህ በዚህ አሁን ተባይ እንትን ላይ ማድረግ የምንችለው ነገር ምንድን ነው? ተባዩን መልቀምና መግደል ብቻ ነው። ምክንያቱም ሰው የሚመገበው ማሽላ ነው።
አስፈላጊው ዝግጅት በመደረጉም በአሁኑ ሰዓት በቁጥጥር ስር መዋሉንም አቶ ሙላልም ያስረዳሉም።
ከማሽላ ጭንቅላት ላይ ከበቆሎ ኮብ ውስጥ ይህንን ተባይ እያወጣን የመጨፍለቅ የመግደል ስራ ተሰርቷል። እንግዲህ በደራሴም አካባቢ ላይ እዛ አካባቢ ላይ ከተዘራው ከ45,000 ሄክታር በላይ ተዘርቷል ማሽላ። ከዛ ውስጥ ወደ 32,000 ሄክታሩ ላይ ነበር የተከሰተው። እንግዲህ ላለፈው 15 ቀን እና ከዛ በላይ በተከናወነ የመከላከል ስራ በተለይ ህብረተሰቡን ያሳተፈ ሰፊ ግንዛቤ ተፈጥሮ ህብረተሰቡን ባለሙያና አመራሩ ተቀናጅቶ በጋራ ርብርብ በማድረግ ይህን ተባይ የመከላከል ስራ እየተሰራ ይገኛል። አሁን ወደ 90% አካባቢ ላይ እንገኛለን። እንግዲህ በዋናነት ማሽላ አሁን ሁለት ዝርያዎች አሉ እዚ አካባቢ ላይ። አንዱ ጋምቤላ የምንለው ሌላው ዘንጋዳ የምንለው ነው። በተለይ ጋምቤላ የምንለው ዝርያ በጣም ጣፋጭ ስለሆነ እሱን ይሄ ተባይ መርጦ በወተት ደረጃ ላይ ወይንም ዳንክ ስቴጅ በምንለው ግሬን ፊል በሚያደርግበት ፍሬ በሚሞላበት ስቴጅ ላይ እድገት ደረጃ ላይ እየጎዳ ነበር የተገኘው።
አርሶ አደር ክታም ቧየለ ግን ተምቹ በማሽላና በበቆሎ ቡቃያቸው ላይ ከፍተኛ ጉዳት ማድረሱን ተናግሯል።
አንዳንዱ ውስጥ ገብቶ ውስጥ ነው አለው። ከጭንቅላቱ ወደ ውስጥ ገብተዋል። ከጎንም አንዳንድ ቦታ ውስጥ ገብተዋል። አሁን ለመርጨትም የሚመች አይመስልም።
አካባቢው ላለፉት 4 ዓመታት በድርቅ ተጎድቶ የቆየ ሲሆን የበልግ ዝናብ ተከትሎ ተዘርቶ የደረሰ በነበረ አዝርዕት ላይ ተምች መከሰቱ ምርት ይቀንሳል የሚል ስጋትን ፈጥሯል። አቶ ሙላ አለም ግን ከዚህ ተቃራኒ የሆነ ሀሳብ አንጸባርቋል።
ዝም ብለን ብንመለከተው የምርት መቀነስ ሊያስከትል ይችላል። ሆኖ ግን አሁን ባለው ሁኔታ ላይ በተለይ የማሽላ ራሶችን ኦልሬዲ የመለየት ስራ ሰርቷል። አንደኛ ከዝርያው ጋር የሚመርጠው ፕሪፈረንሱ ታውቋል፣ የትኛውን ዝርያ እንደሚመርጥ። ስለዚህ እዛ ላይ አተኩረን ነው ስራ የሰራ ነው።
በሐዋሳ ዩኒቨርሲቲ የግብርና ኮሌጅ መምህር ዶክተር ፍርዱ አዘረፈኝ ተምቹ ከፍተኛ ጉዳት የሚያደርስ እንደሆነ አስገንዝቧል።
መከላከል ካልተደረገበት ከፍተኛ ጉዳት አስከትላል፣ ምንም ጥያቄ የለው። በጣም ብዙ ነው ጉዳት የሚያደርሰው። በማሽላ ላይ ብቻ ሳይሆን ይሄ ተባዩ በብዙ አትክልቶች ላይ እንደዚህ ያደርሳል። ጥጥን ይጎዳል፣ ቲማቲምን፣ ቃሪያን፣ ጥራጥሬዎችን በሙሉ የሚያጠቃው እና ማሽላ በተለይ በሚደርስበት ጊዜ ከፍተኛ ጉዳት ነው የሚያደርሱ።
መፍትሄው ኬሚካል መርጨት፣ ቁመታቸው ረጃጅም ከሆኑ አዝርቶች ላይ ደግሞ በእጅ በመልቀም ማጥፋት ነው ስሉ ተናግሯል።
አሁን በዚህ ጊዜ ላይ ምንም ሌላ መፍትሄ ማድረግ ማራገፍ አይቻልም፣ ምንም አይቻልም። ከርጭት ነው ለማድረግ ነው። ርጭት ለማድረግ ደግሞ ማሽላ ቁመቱ ከፍተኛ ነው፣ እሱ ነው አንዱ የሚያስቸግረው። ነገር ግን ገበሬዎች ልምድ አላቸው። በገመድ ግብርና ገመድ ይዙና ትንሽ ጋደም ያደርጉታል። ከዛ በኋላ በመስመር የተተከለ ከሆነ ይረጩታል። ሌላ መከላከያ ዘዴ አሁን ከደረሰ በኋላ ማለት ነው፣ እዚህ ቦታ ከደረሰ በኋላ ምንም ነገር የለውም።
የበረሃ አንበጣ፣ ግርሳ ወፍና ቦልወርም የተባለ ጸረ ቡቃያ ተምቾች በተደጋጋሚ ጊዜ በኢትዮጵያ የሚከሰቱ ጸረ ቡቃያ ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታንን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ ወደ ኦሮሚያ ክልል እናቀናለን። በኦሮሚያ ክልል የጸጥታ ችግር ባለባቸው የገጠር አካባቢዎች የሚገኙ ተማሪዎች ትምህርት ካቋረጡ ከ3 ዓመታት በላይ እንደሆናቸው የቤተሰቦቻቸው አባላት ለአሜሪካ ድምፅ ተናግረዋል። በክልል ደረጃ በቅርቡ የሚሰጠውን የስምንተኛ ክፍል መልቀቂያ ፈተና የሚወስዱትም በከተማና በወረዳ ከተማዎች ውስጥ ትምህርታቸውን ሲከታተሉ የቆዩ ተማሪዎች እንደሆኑና እነርሱን እንደማያካትት እነኚሁ የተማሪ ቤተሰቦች ገልጸዋል። የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ ዶክተር ቡልቶሳ ሄርኮ በሁሉም ወረዳዎች የስምንተኛ ክፍል ፈተና ለመስጠት መዘጋጀቱንና ከ400,000 በላይ ተማሪዎች በዘንድሮ ዓመት በሚሰጠው የስምንተኛ ክፍል መልቀቂያ ፈተና ላይ እንደሚሳተፉ አስታውቀዋል። ፀሐይ ዳምጠው ዝርዝሩ አላት።
በኦሮሚያ ክልል ሰሜን ሸዋ ዞን ነዋሪና የተማሪ ወላጅ እንደሆኑ ጠቅሰው ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት ግለሰብ በወረዳው ያለውን የመማር ማስተማር ሂደት አስመልክቶ እንዲህ ብለዋል።
በርኖኒ ወጋ ለማን ከናመገረ ወጋ ተዲፊ ተርካፈች ጅራ መኒ በሩምሳ ቁጣ ተኮ
ቀደም ሲል በወረዳችን ብዙ የአንደኛ ደረጃ ትምህርት ቤቶች ነበሩ። ለምሳሌ ጎደጀባ፣ ሸካኬ፣ ኛአና፣ ቶሌንና አልዴራ የሚባሉ የአንደኛ ደረጃ ትምህርት ቤቶች ይጠቀሳሉ። ካለፉት 3 አመታት ወዲህ ግን በእነኚህ ትምህርት ቤቶች የመማር ማስተማር ሂደቱ ተቋርጧል። ከ3 አመት በፊት 8ኛ ክፍል ደርሰው የነበሩ አሁንም እዚያው 8ኛ ናቸው። ከ1 እስከ 8 የነበሩ ሁሉም ተማሪዎች ባሉበት ነው ያሉት። በተለይ በቆላማ አካባቢዎች በሚገኙ 10 ቀበሌዎች ውስጥ ያሉ ተማሪዎች ምንም የመማር እድል አላገኙም። ምክንያቱም በጸጥታ ችግር ትምህርት ቤቶቹ ስራ በማቆማቸው ነው። በመሆኑም በዘንድሮው የ8ኛ ክፍል የመልቀቂያ ፈተና የሚቀመጡት በወረዳው ከተማ ያሉ ተማሪዎች ብቻ ናቸው። ለወደፊቱ የልጆቻችን ዕጣ ፈንታ አሳሳቢ ነው።
በኦሮሚያ ክልል በዋናነት የጸጥታ ችግር የተፈጠረው በክልሉ የሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎችና በመንግስት የጸጥታ አስከባሪዎች መካከል ባለው ግጭት ምክንያት ሲሆን፣ ነዋሪዎቹ ሌሎች መደበኛ ያልሆኑ ታጣቂዎች ይንቀሳቀሳሉ የሚሉት አካባቢም በስጋት ምክንያት ተማሪዎች ትምህርታቸውን መማር እንደተሳናቸው ያነጋገርናቸው ቤተሰቦች ገልጸዋል። በሌላ በኩል የያያ ጉልሌ ወረዳ ትምህርት ጽህፈት ቤት መረጃ እንደሚያመለክተው በወረዳው 400 ተማሪዎች በ8ኛ ክፍል መልቀቂያ ፈተና ላይ ይቀመጣሉ። የሆሮ ጉድሩ አሙሩ ወረዳ ነዋሪ እንደሆኑ የጠቀሱትና ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁት ግለሰብ በአሁን ወቅት በዞናቸው ያለውን የ8ኛ ክፍል ፈተና ዝግጅት ለአሜሪካ ድምጽ ሲገልጹ
ስምንተኛ ክፍልና ሁለተኛ ክፍል ተማሪዎች ፈተና ይባላል እንጂ እንደ ወሮ ጉድሩ ወለጋና እንደ ወለጋ የሚባለው ዞኖች ውስጥ ትምህርት እየተካሄደ ማለት አያስችልም። ዛኛው ትምህርት ቤት ተዘግቷል። ከችግር እና ግጭት ምክንያት ብዙ ጫናዎች እና ችግሮች ነው ያሉ። ለምሳሌ ከወሮ ጉድሩ ወለጋ ውስጥ አምቡ፣ ጃርቴ፣ አቤዶንጎሮ አብዛኛዎች ወረዳዎች ናቸው። ወረዳ ላይ ያሉ ተማሪዎች ብቻ ናቸው። ለምሳሌ ቀበሌ ላይ ወረዳው ሆኖ የአንድ ወረዳ ቀበሌ አብዛኛው ለምሳሌ የአምሩ ብንዶስ አምሩ ከ23 ቀበሌ ውስጥ 3 ቀበሌ ብቻ ነው ሰላም ያለው። ወረዳ ላይ ብቻ ነው አንድ ትምህርት ቤት ብቻ ነው ትምህርት ቤት የሚባለው።
የአሙር ወረዳ ትምህርት ጽህፈት ቤት ኃላፊ አቶ አለማዩ አግጅራ ለአሜሪካ ድምጽ እንደተናገሩት በወረዳቸው 9 የሚደርሱ አንደኛ ትምህርት ቤቶች በጸጥታ ምክንያት የመማር ማስተማር ሂደቱን አቋርጠዋል ስሉ አብራርተዋል።
ማነባልኖታ ዲግዳሚ ተኮረቲ ባላቶታ
በ21 ትምህርት ቤቶች የሚገኙ 640 ወንድ ተማሪዎችና 635 ሴት ተማሪዎችን በአጠቃላይ 1275 ተማሪዎችን በኦወራና ገምሳ ክላስተር ላይ ለመፈተን ተዘጋጅተናል። በወረዳችን 9 ትምህርት ቤቶች በጸጥታ ችግር ሳቢያ ትምህርት እየተሰጠባቸው አልነበረም። በተቻለ መጠን ተማሪዎች ወደ ወረዳው ከተማ ተቃርበው እንዲማሩ ተደርጓል። አሁንም ለፈተናው የሚቀመጡት እነርሱ ናቸው።
የኦሮሚያ ክልል ትምህርት ቢሮ በበኩሉ በሁሉም ወረዳዎች የ8ኛ ክፍል ፈተና ለመስጠት ዝግጅቱን እንዳጠናቀቀ የቢሮው ምክትል ኃላፊ ዶክተር ቡልቶ ሳሂርኮ ለአሜሪካ ድምጽ ገልጿል።
በቃ ሁንደቱ ቆሩም ሲንገናማ በቃ ረኮን ነገኛ ጅርቆፋፍ ሰንተ ይከናል።
ፈተናውን በሁሉም ወረዳዎች እንሰጣለን። ከጸጥታው ችግር ጋራ በተያያዘ የመማር ማስተማር ሂደቱ ተቋርጦ በቆየባቸው ትምህርት ቤቶች ግን ፈተና አይሰጥም። ቁጥራቸውን ለመግለጽ አሁን ዳታውን የለኝም። በዚህ ዓመት ለመፈተን ካቀናቸው ተማሪዎች መካከል 97.2 የሚሆኑት ናቸው ለፈተናው የሚቀመጡት። ቀሪዎቹ በጸጥታው ምክንያትና በሌሎችም ችግሮች ለፈተናው አይቀመጡም።
የአሜሪካ ድምጽ ያነጋገራቸው የአንዳንድ ተማሪዎች ወላጆች ላለፉት 3 ዓመታት የጸጥታ ችግር ባለባቸው አካባቢዎች ውስጥ ትምህርት መቋረጡን ሲገልጹ፣ የኦሮሚያ ትምህርት ቢሮ በኩሉ ትምህርት ስለተቋረጠባቸው አካባቢዎች በአሃዝ አስደግፎ ከመግለጽ ተቆጥበዋል። በኦሮሚያ ክልል በተለይ የጸጥታ ችግር ባለባቸው አካባቢዎች ውስጥ ከትምህርት በተጨማሪ ሌሎች የማህበራዊና ኢኮኖሚያዊ እንቅስቃሴዎች ለማድረግ እንደተሳናቸው ነዋሪዎች ከዚህ ቀደም ሲገልጹ ቆይተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ ወደ ደቡብ አፍሪካ ጆሃንስበርግ እናቀናለን። የአፍሪካ ሀገራት መሪዎች በሩሲያና በዩክሬን መካከል የሚካሄደው ጦርነት ቆሞ ሰላም እንዲወርድ ለማሸማገል በቀጣዮቹ ቀናት ወደ ሞስኮና ኪቭ ከተሞች ይጓዛሉ። የመሪዎቹን ልዑካን የምትመራው ደግሞ ደቡብ አፍሪካ ናት። ደቡብ አፍሪካ ደግሞ ጦርነቱን በሚመለከት በአደባባይ ገለልተኛ አቋም እንደምትከተል ብትናገርም ሩሲያን ትደግፋለች በሚል ትከሰሳለች። ለጦርነቱ መፍትሄ ለመፈለግ ከአሁን ቀደም የሽምግልና ጥረት ያደረጉ ሌሎች አካላት እንዳልሰመረላቸው ይታወቃል። ኬት ባርትሌት ከጆሃንስበርግ ላከችልን ዘገባ ቆንጅታዬ ታቀርበዋለች።
በደቡብ አፍሪካ ፕሬዚደንት ሴሪል ራማፎሳ መሪነት ወደ ሩሲያና ወደ ዩክሬን የሚጓዙት የዛምቢያ፣ የኮንጎ ሪፐብሊክ፣ የግብጽ፣ የሴኔጋልና የዩጋንዳ መሪዎች ናቸው። እነዚህ ሀገሮች ጦርነቱን በሚመለከት የተለያዩ አቋሞች ይዘው የከረሙ ሀገሮች ናቸው። ደቡብ አፍሪካ እና ዩጋንዳ እንዲሁም የኮንጎ ሪፐብሊክ ሩሲያ ዩክሬን ላይ የፈጸመችውን የለየለት ወረራ በማውገዝ ወታደሮቿን እንድታስወጣ በመጠየቅ የተባበሩት መንግስታት ድርጅት ያሳለፈውን ውሳኔ ላይ ድምጸ ተአቅቦ አድርገዋል። ዛምቢያና ግብጽ ደግሞ ውሳኔውን ደግፈዋል። ሴኔጋል በድምጸ አሰጣጡ ጨርሶ አልተሳተፈችም። የደቡብ አፍሪካ ፕሬዚደንት ሴሪል ራማፎሳ ቃል አቀባይ ቪንሴንት ማግዌኒያ ልዑካኑ በጥቂት ቀናት ውስጥ እንደሚጓዙ ገልጸዋል። ከደህንነት በተያያዘ የሚሄዱበት እርግጠኛው ቀን ግን ይፋ አልተደረገም።
We are anticipating that quite imminently a delegation of African heads.
የአፍሪካ ርዕሳነ ብሔራትን ያካተተ የልዑካን ቡድን በቅርቡ ወደ ሩሲያና ወደ ዩክሬን ይጓዛል ብለን እንጠብቃለን።
ደቡብ አፍሪካ ከሞስኮ ጋር ባላት የሞቀ ግንኙነት የተነሳ በምዕራባውያን ስትነቀፍ ከርማለች። ከጥቂት ወራት በፊት ከሩሲያ የጦር መርከበኞች ጋር የጋራ የጦር ልምምድ በማድረጓ የተነቀፈች ሲሆን በቅርቡ ደግሞ በሀገሪቱ የዩናይትድ ስቴትስ አምባሳደር ለሩሲያ የጦር መሳሪያ ሰጥታለች በማለት ወንጅለዋታል። ደቡብ አፍሪካ ኬፕ ታውን ወደቧ ላይ የቆመችው የሩሲያዋ መርከብ ሌዲ አር ላይ በድብቅ የጦር መሳሪያ ጭናለች የሚለውን ክስ አስተባብላለች። ቢሆንም ውዝግቡ ከዋሽንግተን ጋር ያላትን ግንኙነት አሻክሯል። በቅርቡም የዩናይትድ ስቴትስ የምክር ቤት አባላት ደቡብ አፍሪካ አጎዋ በሚል ምህጻር የሚታወቀው የአፍሪካ እድገትና እድል ድንጋጌ ተጠቃሚ እንዳትሆን ጥያቄ አንስተዋል። በሌላ በኩል የደቡብ አፍሪካ የንግድ ዘርፍ መሪዎች ሀገሪቱ በወሰደችው አቋም የተነሳ ለማዕቀብ ተዳርጋ ኢኮኖሚዋ ጉዳት ሊያገኘው እንደሚችል አስጠንቅቀዋል። ስቲቨን ግሩዝድ በደቡብ አፍሪካ የዓለም አቀፍ ጉዳዮች ተቋም ተንታኝ ናቸው። ስድስት መሪዎች ያካተተው የአፍሪካ መሪዎች ተልእኮ ውጤት ማምጣት አለማምጣቱን ለመተንበይ አስቸጋሪ እንደሚሆን ጠቁመዋል። ከባድ ውጊያ እየተካሄደ በመሆኑ ጊዜው ለድርድር አይመችም። ቢሆንም ግን ማናቸውም የሰላም ጥረት መደገፍ አለበት ብለዋል።
It might be a way to distract from the Lady R scandal about South Africa allegedly
ደቡብ አፍሪካንን የምታደርገው ጨለማን ተገን አድርገው መርከቧ ላይ የጦር መሳሪያ ጭናላት ሩሲያን አስታጥቃታለች ተብላ ከተወነጀለችበት ጉዳይና ከሌላውም በከባዱ የምታወግዝባቸው ጉዳዮች ትኩረቱ እንዲነሳላት ይመስለኛል። ከዚህ ውጪ ከልብ ለውጥ ለማምጣት ከመፈለግ የመነጨ አይመስለኝም።
የሩሲያ ፕሬዚደንት ቭላዲሚር ፑቲን የአፍሪካ መሪዎችን ተልእኮ ተቀብለውታል። ዩክሬንም ተቀብላለች። ሆኖም የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ባለፈው ሳምንት በኢንተርኔት አማካይነት ባደረጉት ጋዜጣዊ ጉባኤ ላይ ፈጽሞ የማንደራደርባቸው ጉዳዮች እንዳሉ መታወቅ አለበት ብለዋል።
ማንኛውም የሰላም ሐሳብ የዩክሬንን የግዛት ሉዓላዊነት ማክበር አለበት። በፍጹም በግልጽም ይሁን በውስጥ ተዋቂ ዩክሬን የራሷን ግዛት ለሩሲያ የምትለቅላት የሚያስመስል መሆን የለበትም። ሌላው ደግሞ የትኛውም የሰላም እቅድ ጦርነቱ ባለበት ሁኔታ እንዲገታ የሚያደርግ መሆን የለበትም።
በሀገራቸው የዘር መድሎ አፓርታይድ ስርዓት እንዲወገድ በተካሄዱ ንግግሮች ውስጥ ትልቅ ሚና የተጫወቱት የደቡብ አፍሪካው ፕሬዚደንት ራማፎሳ የበሰሉ ተደራዳሪ ናቸው። ያም ሆኖ ግን ካሁን ቀደም ለሩሲያና ለዩክሬን የሰላም እቅድ ይዘው የቀረቡ ሌሎች ሀገሮች ቻይናንም ጨምሮ አልተሳካላቸውም። በመሆኑም ተቺዎች የአፍሪካ መሪዎቹ ተልእኮ ይህ ነው የሚባል ውጤት ማምጣቱን ይጠራጠራሉ። ሌላም ጉዳይ አለ። የደቡብ አፍሪካ መንግስት ጆሃንስበርግ ላይ የሚካሄደውን ሩሲያን፣ ብራዚልን፣ ህንድ፣ ቻይናን እና ደቡብ አፍሪካን ያሰባሰበው የብሪክስ ማህበር አባል ሀገሮች መሪዎች ጉባኤ ምን እንደሚያደርግ እያውጠነጠነ ነው። የሩሲያ ፕሬዚደንት ፑቲን ጉባኤው ላይ እንዲገኙ ተጋብዘዋል። የዓለም አቀፉ ወንጀል ፍርድ ቤት ICC ደግሞ የሩሲያው መሪ ላይ የእስር ማዘዣ አውጥቶባቸዋል። ስለሆነም ደቡብ አፍሪካ ፑቲን ሀገሯ ከገቡ የማሰር ግዴታ አለባት። እናም ደቡብ አፍሪካ ከICC ጋር ባላት ስምምነት ላይ ምክር ቤታዊ ማሻሻያ አድርጋ ልታመልጥ እያሰበች ነው የሚሉ ሪፖርቶች እየተሰሙ ነው። የዘንድሮው የብሪክስ የመሪዎች ጉባኤ ወደ ሌላ አባል ሀገር እንዲዛወርላት ለማድረግ እየሞከረች ነው የሚሉ ሪፖርቶችንም አስተባብላለች።
ቆንጅትን አመሰግናለሁ። ወደ ቀጣዩ ጉዳያችን ስንሻገር ፕሬዚደንት ጆ ባይደን የሰሜን አትላንቲክ ጦር ቃል ኪዳን ሀገሮች ድርጅት ኔቶ አባል ሀገራት ተጨማሪ ድጋፍ እንዲያደርጉ ጠይቀዋል። ባይደን ጥያቄውን ያቀረቡት በሐምሌ ወር ከሚካሄደው ጉባኤ ቀደም ብለው ማክሰኞ ዕለት ከመከላከያ ጥምረቱ ቡድን ኃላፊዎች ጋር በተነጋገሩበት ወቅት ነው። በሐምሌ ወር የሚካሄደው ጉባኤ በአብዛኛው በዩክሬን ግጭትና 31 አባላትን ያቀፈው ህብረት ዋና ኃላፊ ዮንስ ስቶልተንበርግ በዚህ ዓመት እንደታሰበው ከስልጣን ሲለቁ ማን ይተካቸዋል በሚለው ላይ ያተኩራል ተብሎ ይጠበቃል። የአሜሪካ ድምፅ የዋይት ሀውስ ዘጋቢ አኒታ ፓውል ያዘጋጀችውን ዘገባ ስመኝሽ ቆይታ አቅርበዋለች።
ማክሰኞ ዕለት ከሰሜን አትላንቲክ ጦር ቃል ኪዳን ሀገሮች ድርጅት ወይም ኔቶ ዋና ጸሐፊ የንስ ስቶልተንበርግ ጋር ተገናኝተው የተወያዩት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ዩክሬንን ከሩሲያ ጥቃት ለመደገፍ ያላቸውን ቁርጠኝነት አጽንኦት ሰጥተው ተናግረዋል። በሐምሌ ወር በሊትዌኒያ ዋና ከተማ ከሚካሄደው የኔቶ ዓመታዊ ጉባኤ ቀደም ብለውም ለወታደራዊ እርዳታ የሚውል ተጨማሪ 325 ሚሊዮን የአሜሪካን ዶላር ለዩክሬን ለመስጠት ቃል ገብተዋል። ባይደን ኔቶ የሚያከናውናቸውን ተግባራት ቢያወድሱም 31ዱ አባል ሀገራት ከአጠቃላይ አገራዊ ምርት እድገታቸው ወይም ጂዲፒ ቢያንስ 2% የሚሆነውን ለመከላከያ ለማዋል የገቡትን ቃል እንዲተገብሩ አሳስበዋል።
የኔቶን ምስራቃዊ ጎን አጠናክረናል። በኔቶ ግዛት ስር የሚገኘውን እያንዳንዱን ስፍራ እንደምንጠብቅም ግልጽ አድርገናል። አሁንም ደግሞ አለው ዩናይትድ ስቴትስ ለኔቶ ሕግ አንቀጽ 5 ያላት ቁርጠኝነት የድንጋይ ያህል የጠነከረ ነው። በሚቀጥለው ወር በሊትዌኒያ በሚካሄደው ጉባኤያችን በዚህ መንፈስ ነው የምንሰራው። አባል አገራት ለመከላከያ 2% የሆነ በቂ ወጪ እንደሚያወጡ በማረጋገጥ
በዚህ ዓመት መጨረሻ ስልጣናቸውን የሚለቁት ስቶልተንበርግ በበኩላቸው ሐምሌ ላይ የሚካሄደው ጉባኤ ኔቶ ለዩክሬን የሚሰጠውንና የሩሲያን ወረራ ለመክታትና በቅርቡ ደግሞ መልሶ ማጥቃት እንዲጀመር ያስቻለውን ድጋፍ እንዴት ማጠናከር ይቻላል በሚለው ላይ ያተኩራል ብለዋል።
The support that we are providing together to Ukraine is now making difference.
ለዩክሬን በጋራ እየሰጠነው ያለነው ድጋፍ አሁን እየተነጋገርን ባለንበት ወቅት ጦርነቱ በሚካሄድበት ቦታ ላይ ለውጥ እያመጣ ነው። ምክንያቱም መልሶ ማጥቃቱ ተጀምሯል። ዩክሬናውያን ለውጥ እያመጡ ነው። በርግጥ ገና ጅምር ላይ ነው። ሆኖም ዩክሬናውያን ተጨማሪ መሬት ነጻ ማውጣት በቻሉ ቁጥር በድርድር ጠረጴዛው ላይ ጠንካራ እጅ እንዲኖራቸው እንደሚያስችል እናውቃለን።
ዩክሬን እጅግ አብዝታ የምትፈልገው ነገር ግን አንድ ነገር ነው።
I think what is very important our future in EU and
እጅግ በጣም አስፈልጋ የሆነው ነገር እኛ በአውሮፓ ህብረት የሚኖርን ቦታ ነው ብዬ አስባለሁ። ዩክሬን ኔቶን ለማቀላቀል ዝግጁ ነች።
ጉዳዩን በቅርቡ የሚከታተሉ ተንታኞች ግን ዩክሬን ኔቶን የመቀላቀሏ ነገር የማይሆን ነው ይላሉ። ሚካኤል ኪማጅ በካቶሊክ ዩኒቨርሲቲ መምህርና በስልታዊና ዓለም አቀፍ ጥናቶች ማዕከል ጥናት አጥኚ ናቸው።
ጉዳዩ ተዘግቷል ማለት አይደለም። ለዩክሬን ጠንካራ ድጋፍ እንዲደረግና ምናልባትም ወደፊት ኔቶን እንድትቀላቀል ትልቅ ጉጉት አለ። ነገር ግን ይህ ተጨባጭ ተስፋ ከመሆኑ በፊት አሁንም መፈተሽ ያለባቸው ብዙ ሳጥኖች አሉ።
ስቶልተንበርግ በዋሽንግተን ተዘዋውረው ከሌሎች የአሜሪካ ባለስልጣናት ጋርም ተገናኝተዋል። በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የሪፐብሊካኖች መሪ የሆኑት ሚች ማኮኔል ከስቶልተንበርግ ጋር በነበራቸው ቆይታ የኔቶ አባል ያልሆኑ እንደ ጃፓንና ደቡብ ኮሪያ ያሉ ሀገራት በሊትዌኒያ በሚደረገው ስብሰባ ላይ እንዲገኙ መጋበዛቸውን እንደነገሯቸው ገልጸዋል። ማኮኔል አክለው ስቶልተንበርግ በሐምሌው ጉባኤ ስዊድን በይፋ የኔቶን ጥምረት ትቀላቀላለች ብለው እንደሚጠብቁም አመልክተዋል። የስዊድን ኔቶን የመቀላቀል ሂደት የዘገየው ከአባል ሀገራት አንዷ የሆነችው ቱርክ ስቶክሆልም አንካራ እንደ ጽንፈኛ የሚመለከተውን የፖለቲካ ፓርቲ ቅርንጫፍ ለማስወገድ የሚጠበቅባትን አላደረገችም በሚል ክስ ኔቶን እንዳትቀላቀል በመቃወሟ ነው። ኪማዥ እንደሚሉት ግን የቱርክ ፍላጎት ከዛም ያለፈ ነው።
Turkey has the chance to hold Sweden to account there since Sweden would
like Sweden የኔቶን ጥምረት መቀላቀል ስለምትፈልግ ቱርክ ስዊድንን ተጠያቂ በመታደርግበት እድል ይፈጥርላታል። ነገር ግን ቱርክ ከዩናይትድ ስቴትስ እና ምናልባትም ከሌሎች የኔቶ አባላት ስምምነት በማግኘት የስዊድንን አባልነት እንድታጸድቅ እንዲያደርጓት የሚያደርግ ጨዋታ ያዘች ይመስላል። ስለዚህ ጥቂት በቅንነት የቀረበ ጉዳይ ቢኖርም በተወሰነ መልኩ አንካራ በአንዳንድ ጉዳዮች ላይ የበላይነት ለማግኘት እንደ ዘዴ እየተጠቀመችበት ነው።
ኔቶን በቅርብ የሚከታተሉ ተንታኞች የጥምረቱ ህብረት አዲስ በሚመረጠው መሪ ላይ እንደሚንጠለጠል ይናገራሉ። ሆኖም ዋሽንግተንም ሆነ ተሰናባቹ ስቶልተንበርግ በጉዳዩ ላይ ዝምታ መርጠዋል። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡ ምሽት ዝግጅታችንን ነው። ኢትዮጵያ ላይ አሁን በስቱዲዮ ሰዓታችን መሰረት 3:44 ነው። ዋሽንግተን ዲሲ ላይ ደግሞ ከቀኑ 8:44። የመጀመሪያው ምዕራፍ ስርጭታችን በዚህ ተጠናቋል። ወደ ሁለተኛው ምዕራፍ ዝግጅታችን ስንገባ ቀዳሚው ዝግጅታችን ዴሞክራሲ በተግባር ነው። በዛሬው ዴሞክራሲ በተግባር ፕሮግራማችን በትናንትናው ዕለት የተከናወኑ ሁለት የቀድሞ ፕሬዚደንት ትራምፕን የሚመለከቱ ክሶች እንመለከታለን። እንግዶ ወልዴ ያቀርበዋል።
የቀድሞ ፕሬዚደንት ዶናልድ ትራምፕ ትናንት ማክሰኞ ፍርድ ቤት ቀርበው ለቀረበባቸው የፌዴራል ክስ ጥፋተኛ አለመሆናቸውን ከገለጹ በኋላም እምቢተኝነታቸውን ማሳየታቸውን ቀጥለዋል። በፕሬዝዳንታዊ እጩ ፉክክሩ የሪፐብሊካኑን ፓርቲ ከፊት ሆኖ በመምራት ላይ ያሉት ትራምፕ በ37 የፌዴራል ወንጀሎች ተከሰዋል። ሚስጥራዊ የመንግሥት ሰነዶችን በግል መያዝ፣ የሕግ ሂደትን ማደናቀፍ፣ ሴራ እና በሐሰት መመስከር የሚሉ ክሶች ይገኙበታል። በፍርድ ቤት ቀርበው ለቀረበባቸው የፌዴራል ክስ ጥፋተኛ ለመሆናቸውን ከገለጹ በኋላ እምቢተኛው ትራምፕ ማያሚ በሚገኝ በአንድ ተወዳጅ የኩባውያን ምግብ ቤት ጎራ ብለው ደጋፊዎቻቸውን ሰላም ብለዋል። በስፍራው ለነበሩ ሁሉ ምግብ አዘዋል። በኋላም ኒው ጀርሲ በሚገኘው የጎልፍ ክለባቸው በመገኘት ንግግር አድርገዋል።
Today we witness the most evil and heinous abuse of power in the history of our country.
ዛሬ በአገራችን ታሪክ እጅግ ሰይጣናዊና አደገኛ በሆነ ሁኔታ ሥልጣን ካላግባብ ጥቅም ላይ ሲውል ታዝበናል። እጅግ አሳዛኝ ነገር ነው። በሥልጣን ላይ የተቀመጠ ብልሹ ፕሬዚደንት የፖለቲካ ባላንጣውን በሐሰት ወንጀል አስይዟል።
በፍሎሪዳ በሚገኘው ፍርድ ቤት በመቶ የሚቆጠሩ ደጋፊዎችና ተቃዋሚዎች ተገኝተው ነበር። ትራምፕ 37 የሚሆኑ ክሶች ቀርበውባቸዋል። በመቶ የሚቆጠሩ ሚስጥራዊ የመንግሥት ሰነዶችን ዋይት ሐውስን ሲለቁ ወደ መኖሪያ ቤታቸው ወስደው አስቀምጠዋል። አንዳንዶቹ እነዚህ ዶሴዎች የአሜሪካን የኒውክሌርና የመከላከያ ሚስጥሮችን የያዙ ናቸው። የሕግ ሂደትን ማደናቀፍ የሚለው ሌላው ክስ ነው። የፌዴራል ምርመራ ቢሮው ባለፈው ነሐሴ በፍሎሪዳ ማያሚ በሚገኘውና ማራላጎ በተሰኘው የትረምፕ ቅንጡ መኖሪያ ቤት ጎራ ብሎ ዶሴዎችን ወስዷል። የፍትህ መስሪያ ቤቱ ልዩ አማካሪ የሆኑት ጃክ ስሚዝ የትረምፕን ምርመራ ይመራሉ።
Our nation's commitment to the rule of law sets an example for the world.
አገራችን ለሕግ የበላይነት ያላት ቁርጠኝነት ለዓለም ምሳሌ ነው። እዚህ ሀገር ያለው ሕግ ሁሉም ላይ እኩል ተፈጻሚ ነው።
ጃክ ስሚዝ የፍርድ ቤት ሂደቱ እንዲፋጠን ይሻሉ። ነገር ግን ጉዳዩን ለመጀመር እንኳ ወራት ሊፈጅ ይችላል ተብሏል። ትራምፕ በመጪው ዓመት በሚደረገው ፕሬዝደንታዊ ምርጫ ላይ እንደሚሳተፉ አስታውቀዋል። ከሪፐብሊካን ፓርቲ እጩዎች ከፊት ይገኛሉ። ኢፕሶስ የተሰኘው ተቋምና ኤቢሲ ቴሌቪዥን ባደረጉት ዳሰሳ አሜሪካኖች ባለፈው መጋቢት ትራምፕ ላይ ከቀረበውና የወሲብ ፊልም ተዋናይቱን ዝም ለማሰኘት መደለያ ከፍለዋል ከሚለው ክስ ይልቅ የአሁኑ ክስ ከበድ ይላል ብለው ቢያምኑም ትራምፕ በወንጀል መከሰስ አለባቸው በሚለው ላይ ግን ለሁለት ተከፍለዋል። ክሪስ ጃክሰን የኢፕሶስ ቃል አቀባይ ናቸው።
አሁን እየተካሄደ ያለው ክስ የሪፐብሊካን ፓርቲን ለመወከል በሚወዳደሩበት ጊዜ ተጽዕኖ የሚያሳድር አይመስለኝም። ፓርቲውን ወክለው ለፕሬዚደንትነት የሚወዳደሩ ከሆነ ግን ከግል ተወዳዳሪዎቻቸው አንጻር ሲታይ ሊጎዳቸው ይችላል።
የኢፕሶስ ዳሰሳ እንደሚያሳየው 47 በመቶ የሚሆኑ አሜሪካውያን በትረምፕ ላይ የቀረበው ክስ ፖለቲካዊ ነው ብለው ያምናሉ። ግሬግ ዶናቫን የትረምፕ ደጋፊ ናቸው።
በሕግ ላይ መሳለቅ ነው፣ የማይታመን ነው።
ትራምፕ በፍርድ ቤት ጥፋተኛ የሚባሉ ከሆነ የእስር ጊዜ ጠብቃቸዋል። ከትረምፕ የትናንት አንድ ክስ ወደ ሌላው ክስ ስንዛወር ባለፈው ወር የቀድሞው ፕሬዝዳንትን በጾታዊ ጥቃትና ስም በማጥፋት ከሳ $5 million የተፈረደላት የኒውዮርክ ነዋሪና ጸሐፊ ጂን ካረል የተጨማሪ $10 million ክስ ማቅረብ ትችላለች ሲሉ አንድ የአሜሪካ የፌዴራል ዳኛ ፈቅደዋል። ዳኛው ሉዊስ ካፕላን ለከሳሿ የፈረዱት ትራምፕ ግለሰቧን አስገድጄ ስላልደፈርኩ ክሱ ውድቅ መደረግ አለበት ብለው ከተከራከሩ በኋላ ነው። ትራምፕ ግለሰቧን ቀውስ ሲሉ ይጠሯታል። ክሱ የተመሠረተው እንደ ፈረንጆቹ አቆጣጠር በ1990ዎቹ አጋማሽ ላይ ትራምፕ ጂን ካረልን ኒውዮርክ ማንሃተን በሚገኝ አንድ የልብስ መሸጫ ሱቅ ውስጥ የሚገኝ የልብስ መሞከሪያ ክፍል ውስጥ አስገድደው ደፍረዋል በሚል ነበር። ከሳሿ ባለፈው ወር $5 million ተፈርዶላታል። ዳኛው በተጨማሪም የአሜሪካው የፍትህ መስሪያ ቤት ትራምፕን ተክቶ የተከሳሽ ሳጥን ውስጥ ይቆም እንደው ለማወቅ የአንድ ወር ጊዜ ሰጥተዋል። የፍትህ መስሪያ ቤቱ የሚተካ ከሆነ $10 million ክሱ ውድቅ ይደረጋል፣ ምክንያቱም መንግሥትን በስም ማጥፋት መክሰስ ስለማይቻል። ትራምፕ ያንን አጥብቀው ይፈልጉታል። የፍትህ መስሪያ ቤቱ ከዚህ በፊት ትራምፕን ተክቶ መሟገት እንደሚችል ቢገልጽም አሁን ግን አዳዲስ ክስተቶች ታይተዋል በሚል ጉዳዩን እንደገና እንዲያጠነው ጊዜ እንዲሰጠው ጠይቋል።
እንግዲህ ወልዴን አመሰግናለሁ። በመቀጠል ደግሞ ሴቶችና ቤተሰብ የተሰኘው ዝግጅታችን ይቀጥላል። ነዋሪነቷን በካናዳ ያደረገችው መሠረት ኃይለ ኢየሱስ የካናዳ የሴቶች ማጎልበትና የወሊድ ማዕከልና ማተርኒቲ ቱዴይ የተሰኘ ድርጅቶች መስራች ናት። ከቤት ውስጥ ጥቃት ተጋላጭ የሆኑ ሴቶች በኢኮኖሚ ነጻ እንዲሆኑ የሚረዱ የፖሊሲ ውሳኔዎች እንዲኖሩ በተቋሟ በኩል ትሰራለች። ከሁለት ሳምንታት በፊት የጎግል የቴክኖሎጂ ተቋም በካናዳ የሴት ኢንዱስትሪ ስራ ፈጣሪዎች ዝግጅት ላይ የ2023 ምርጥ የሴት ስራ ፈጣሪ በሚል ሸልሟታል። ኤደን ገረመው በሽልማቱና በድርጅቷ እንቅስቃሴዎች ዙሪያ አነጋግራታለች። በመቀጠል ይቀርባል።
መሰረት ኃይለ ኢየሱስ ኑሮዋን በካናዳ ካደረገች 12 ዓመታት ተቆጥሯል። በእነዚህ ዓመታት ውስጥ በካናዳ ከሴቶች የጤናና የፍትህ ተደራሽነት ጋር የሚሰሩ ማተርኒቲ ቱዴይ እንዲሁም የካናዳ ሴቶችን የማብቃት ማዕከልን መመስረት ችላለች። ከሁለት ሳምንታት በፊት ጉግል የተሰኘው የቴክኖሎጂ ተቋም በካናዳ የሚገኙና የሴቶችን ህይወት በኢኮኖሚ እንዲሁም በቴክኖሎጂ ለመደገፍ ከሚሰሩ ሴቶች መካከል ተጽዕኖ ፈጣሪ በማለት ሸልሟታል።
ሽልማቱ የተሰጠን ባለፈው ሳምንት ነው። ጉግል ነው። ጉግል እንግዲህ እንደምታውቂው ትልቁ የቴክኖሎጂ ድርጅት ነው። ወደ 9 ትልልቅ ድርጅቶችን መርጦ የመረጠበት ምክንያት ውጤታማና በጣም ተጽዕኖ የፈጠሩ ድርጅቶች በካናዳ ነው። እንግዲህ ተመራጮቹ አይተሽ ከሆነ አላቅም፣ የተለያዩ ሶሻል ሚዲያ ላይክ ፒንትረስት አለ፣ ቲዲ ባንክ አለ፣ ትልቁ ባንክ ባንክ ኦፍ ካናዳ ዴቨሎፕመንት የሚባለው ደግሞ ትልቁ እኛ ሀገር የልማት ባንክ የምንለው ነው። እና ብዙ ስራ በተለይ ኢኮኖሚን ከማበልጸግ አንጻር ነው። ትልቅ እድል ነው ለእኔ እንደ ጥቁር ሴት ኢትዮጵያዊ መጥቼ ራሴ የጀመርኩት ድርጅት ከነዛ ከትልቅ 20-30-40 ዓመት ከሰሩ ድርጅቶች ጋር እኩል በመሆኔ ትልቅ ነው። በጣም ትልቅ ኢቨንት ነበረ። ያ እድለኛ ነኝ። እንግዲህ ሽልማቱ ያ ነው። እንግዲህ ያው ብዙ እንድትሰሪ ነው እንዲህ አይነት ነገር የሚገፋፋሽ።
መሰረት በካናዳ በመሰረተችው የፍትህ እንቅስቃሴ ሴቶች በኢኮኖሚ ፍትህ ተደራሽ እንዲሆኑ የሚል ጥያቄን ታነሳለች። የኢኮኖሚ ፍትህ ሴቷ በራሷ የመግዛት አቅም፣ የመማር እንዲሁም ደግሞ ንብረት የማፍራት እድል እንዲኖራት በማድረግ ራሷንም ሆነ ቤተሰቧን ከጥቃት ለመጠበቅና ለማሳደግ እንደሚረዳ ትገልጻለች።
ያው እንግዲህ የምንሰራው ሴቶች በኢኮኖሚ እንዲበለጽጉ። ሴቶች ስንል እንግዲህ ብዙ አይነት ሴቶች አሉ አይደል? በመካከለኛ ገቢ ያላቸው፣ በዝቅተኛ ገቢ፣ ከፍተኛ ገቢ ያለው ሰው አለ። ከዛ በተጨማሪ ደግሞ በጥቃት የሚኖሩ በአእምሮ ህመም የሚሰቃዩ እህቶች አሉ። በሱስ ተጠምደው ያሉ በየመጠለያ ያሉ ሰዎች አሉ። እዚህ ሀገር እንግዲህ የምታውቂው ነገር ነው። ሰው በተለይ በጥቃት ላይ ያሉ ሴቶች የኢኮኖሚ ጥቃትን አያውቁትም እና አገሩ እንደምታውቂው ሁሉ ነገርሽ የተገናኘው ከባንክሽ ጋር ነው። የመንግስትም እንኳን ድጋፍ ላግኝ ብትይ በአጋጣሚ ያው ባንክ ሊኖርሽ ይገባልና ብዙ ሴቶች የባንክ አካውንት የላቸውም በጥቃት ምክንያት። በጥቃት ምክንያት ቤት አፓርትመንት ማግኘት በጣም ይቸገራሉ። በጥቃት ምክንያት የሚበሉት የለም እና እኛ የምንሰራው በተለይ ኢኮኖሚክ ጥቃት ነው እና የኔ ድርጅት የመጀመሪያው ነው ካናዳ ውስጥ የመጀመሪያው ድርጅት። ለዛም ነው ሁሉ ላይክ አቴንሽንም የተለያዩ ድጋፎች የምናገኘው። የኢኮኖሚክ ጥቃት አይወራም። ኢኮኖሚክ ጥቃት ማለት ገንዘብ ብቻ አይደለም። ሴቶች በጥቃት ህይወት ውስጥ በሚሆኑበት ሰዓት ምግብ ይከለከላሉ፣ መድኃኒት እንዳይወስዱ ይደረጋሉ፣ ሐኪም ቤት እንዳይሄዱ ይደረጋሉ። ከዛ በተጨማሪም ደግሞ ስራ እንዳይሰሩ፣ ከመንግስት ድጋፍ እንዳያገኙ በተለያየ መልኩ ነው ነገር የሚደረገው። እንደገና ደግሞ አላስፈላጊ እዳ ውስጥ እንዲገቡ፣ በባንክ አካውንታቸው ደግሞ ቁማር መጫወት፣ ብዙ ብዙ ነገሮች አሉ እና በአጋጣሚ እንዲህ አይነት ነገሮች በህግ አልታቀፉም እና አንደኛ ጥናት የሰራ ነው። ሁለተኛ ጥናቱን ካሳየን በኋላ እንግዲህ የህግና የፖሊሲ ለውጥ ነው። ያው ትልልቅ የፖሊሲ ለውጦች እንዲከናወኑ ድርጅቴ ትልቁን አስተዋጽኦ አድርጓል።
የካናዳ ሴቶች የማብቃት ማዕከል ወይም ካናዲያን ሴንተር ፎር ዊመን ኤምፓወርመንት የሴቶችን የኢኮኖሚ ፍትሐዊነት ለማረጋገጥ በመንግስት ላይ ጫና እያደረገ ያለባቸውን ጉዳዮችም ትዘረዝራለች።
አንደኛው እንግዲህ የናሽናል አክሽን ፕላን ሲወጣ ገቨርንመንት፣ ፌደራል ገቨርንመንት ያው የኔ ድርጅት ብቸኛው ድርጅት ነው ይህን ነገር ናሽናል ፕላን ውስጥ ለመጀመሪያ በካናዳ ታሪክ እንዲካተት ያደረግ ነው። ከዛ ደግሞ የፋይናንሻል ሊትረስ እቅድ ሲወጣ የአስር ዓመት የኔ ድርጅት እንግዲህ የመጀመሪያው ነው። ከዛ በተጨማሪ ናሽናል የአገር አቀፋዊ ቀን እንግዲህ እንዲካሄድ ያው 100 ሜሮች እነሱ እንግዲህ ያው ድጋፍ ያን ቀን እንዲታወቅ በዚህ ጉዳይ ላይ። ከዛ እንግዲህ ምንድን ነው እያደረግን ያለ ነው የግል ባንኮች ክሬዲት የሚሰበስቡ መብራት ኃይል ውሃ የተለያዩ ነገሮች የሚሰጡ ድርጅቶች ፕሮግራም እንዲኖራቸው ማድረግ። ስልክ አሁን ትልቁ ችግር፣ ክሬዲት ካርድ ከሌለሽ ስልክ አታገኝም እዚህ ሀገር ላይ። ስልክ ደግሞ ትልቁ የኢኮኖሚክ ሪሶርስ ነው። ላይክ ሰው ልጅ ካላወራ ስልክ ከሌለሽ ዶክተርሽን አታወሪም ለስነልቦና ችግር፣ ቤተሰብሽን አታወሪም ለስነልቦና ድጋፍ፣ አይሶሌትድ ትሆኛለሽ። እና በጥቃት ላይ ሁለት ሶስት ጊዜ በካናዳ ፓርላመንት ውስጥ ተጋብዤ እዛ ኮሚቴ አለ ይህን ነገር ሬሰር ጥናታችንን ሼር አድርገናል። በዛም ጥናት ምክንያት ብዙ ፖሊሲዎች፣ ህጎች እየተቀየሩ ነው። አሁን እያደረግን ያለ ነው ከካናዳ ባንክ አሶሲሽን የሚባል አለ። እንደገና ደግሞ ባንኮችን ደግሞ የሚያስተዳድረው ትልቁ አለ ፋይናንሻል ኮንሱመር ኤጀንሲ ካናዳ ይባላል። ባንኮች የተለያዩ ፕሮዳክቶች ለሴቶች እንዲያዘጋጁ
ተቋማቸው በስደተኛ ጣቢያዎች ውስጥ ለሚገኙ እንዲሁም ደግሞ በተለያየ መልኩ ለጥቃት የተጋለጡ ሴቶችንም በቀጥታ የኢኮኖሚ ጥቃት ምን እንደሆነ ተገንዝበው ህይወታቸውን እንዲቀይሩ ያግዛል ትላለች።
እነዛን ሴቶች እንግዲህ ያው ክሬዲታቸው የተበላሹት ክሬዲቶቻቸው፣ ክሬዲት ካርዳቸው፣ ክሬዲት ስኮራቸው እንዲስተካከል እንግዲህ ክሬዲት ካውንስሊንግ እና ስኮር የሚሰጥባቸው ትልልቆቹ ድርጅቶች አሉ ከእነሱ ጋር በመተባበር ምክንያቱም ያንን ክሬዲት ተስተካከለ ማለት ቤት ያገኛሉ፣ ህክምና ያገኛሉ፣ ሄደው ግሮሰሪ ምግብ መግዛት ይችላሉ፣ ስልካቸውን ይከፍላሉ፣ ሶዛት ቤተሰባቸውን በስልክ ያወራሉ፣ ዶክተራቸውን በስልክ ያወራሉ። እና ያንን ነው እያደረግን ያለ ነው። ሌላ የስነ ልቦና ድጋፍ ነው። የሚገርምሽ የኢኮኖሚ ጥቃት ያለባት ሴት 7 እጅ እጥፍ የዲፕሬሽን የጭንቀት ከዛም ደግሞ በጣም የማይተላለፉ በሽታ ላይክ እንደ ስኳር በሽታ፣ የደም ግፊት፣ የልብ ህመም ይጋለጣሉ። እና ምክንያቱ ምንድን ነው? ብዙዎቹ ባንክራፕት ያደርጋሉ። 7 ዓመት እንግዲህ በዛ ህይወት የለሽም። ህይወትሽ ለሰባት ዓመት እዚህ ሀገር ባለው ነገር ላይ ምንም ሳት ገቢም። አንዳንዶቹ ደግሞ 2 ጊዜ ወደዛም ሄደዋሉ 14 ዓመት። እና ሲስተሙ በጣም አስቸጋሪ ስለሆነ እነዚህን ሴቶች የስነ ልቦና ድጋፍ እንዲያገኙ ነው።
በተለይም ደግሞ ከጥቁር እንዲሁም ከስደተኛ ማህበረሰብ የመጡ ሴቶች ብዙ የህይወት እክሎች አለባቸው የምትለው መሰረት፣ ከዚህ በተጨማሪ ማተርኒቲ ቱዴይ በተሰኘው እና በአፍሪካ ከስነ ተዋልዶ ጋር ተያይዞ በሚንቀሳቀሰው ተቋማ በኩል ማላዊ፣ ኢትዮጵያና ታንዛኒያን በመሳሰሉ ሀገራት የሚገኙ አዋላጆችን መረጃዎችና ድጋፎችን እንዲያገኙ እንደሚያግዙም አስታውቃለች። መሰረት ኃይለ ኢየሱስ በሴቶች መብት፣ ጤናና ፍትሐዊ ሀብት ተጠቃሚነት ዙሪያ ለምትሰራቸው ስራዎች በአውሮፓውያኑ 2021 በዌስተርን ዩኒየን ያገኘችውን ሽልማት ጨምሮ በተለያዩ ጊዜያቶች እውቅናዎችን ያገኘ ሲሆን ይህ የአሁኑ የጉግል ሽልማትም ወደፊት እንድትሄድ ብርታት እንደሚሆናት ገልጻለች። በቀጣይ በካናዳ የሴቶች የኢኮኖሚ ፍትሐዊነት እንዲረጋገጥ መመሪያዎች እንዲወጡ የማረጋጋት ጥረታቸውን እንዲሁም ደግሞ የተለያዩ ጥናቶች ማድረጋቸውን እንደምትቀጥል የገለጸች ሲሆን በኢትዮጵያም ማተርኒቲ ቱዴይ በተሰኘው ተቋሟ በኩል ለሴቶች የስነ ልቦና ድጋፍ ማድረጋቸውን እንደሚቀጥሉ አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን አመሰግናለሁ። ከመሰነባበታችን በፊት በፌስቡክ ገጻችን ከሰጣችሁት አስተያየት አንድ ሁለቱን መልሰን እናጋራችሁ። የአየር ኃይል ኃላፊ የኢትዮጵያ አየር መንገድ ቦርድ ሊቀመንበር ሆኖ ተሾሙ በሚለው ዘገባችን ላይ አብዱር ሽኩር አሰፋ የተባሉ የገጻችን ተከታይ ቢዝነስን በወታደራዊ አመራር ለመምራት መሞከር ብደት ይመስለኛል፣ ይሄ ሙከራ በአየር መንገድ ላይ ሳይሆን ሌላ ተቋም ላይ ቢሞከር ጥሩ ነው ብለዋል። ቴዲ ቴዲ የተሰኙ ሌላ የመሰናዶ ተከታይም በእንግሊዝኛ መልእክታቸው ያሰፈሩ ሲሆን በግርድፉ በሶስት ዓመት ጊዜ ውስጥ የአየር መንገዱ ሁለት ሊቀመንበሮች ለቀዋል፣ ይሄ ነገር የጤና ነው ወይ ሲሉ ጠይቀዋል። ሌሎች አስተያየቶቻችሁንም በሌሎች ዝግጅቶቻችን ላይ እያካተትን እናቀርባለን። አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። ሀብታሙ ስዩ ማስተናጋጃችሁ ነበርኩ። ብርሃን ኃይሉ ደግሞ በቅንብሩ አብራናለች። ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽት ይሁንላችሁ።